ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የወልዲያ ዩኒቨርሲቲ ወደ ተረጋጋ የመማር የማስተማር ሂደት እንዲመለስ ጥረት እየተደረገ መሆኑን ዩኒቨርሲቲው አስታወቀ። ተማሪዎች በጸጥታ ኃይሎች ታፍነው ተወስደዋል የሚለውን ክስ ግን በማኅበራዊ ገጾች የሚስተጋባውን የአሜሪካ ድምፅ ለፖሊስ ላቀረበው ጥያቄ የሰሜን ወሎ ዞን ፖሊስ በጥፋት ከተጠረጠሩና በስር ከሚገኙ በስተቀር አንድም ታፍኖ የተወሰደ የለም ብሏል። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
በተዘዋወርንባቸው በሄድንባቸው ባየንባቸው ወረዳዎች ላይ ሰዎች ሲመዘገቡ አይተናል። ሰልፎችን አይተናል። የምርጫ ጣቢያዎችን ሄደን ጎብኝተናል። ከዛ ውጭም ደግሞ በሐዋሳ ከተማ እንዲሁ የተለያዩ የምርጫ ጣቢያዎች ሄደን እየተካሄዱ ያሉ የምዝገባ ሂደቶችን አይተናል። እንግዲህ ከዛ መካከል ያየነው ከከተማ ውጭ በተለይ ባሉ አካባቢዎች የመራጮች ቁጥር በጣም ከፍተኛ ነው። አንደኛው ያየነው ነገር እሱ ነው። ሁለተኛው ነገር ከተማ መሀል ያለው የመራጮች ቁጥር ትንሽ ከታሰበው ዝቅተኛ ነው።
የብሔራዊ ምርጫ ቦርድ የኮሚኒኬሽንስ ጉዳዮች አማካሪ ሶሊያና ሽመልስ ናቸው። የዚህንም ዝርዝር በመጽሔት ክፍለ ጊዜ ይዘናል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ ህዳር 1 2012 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አዳነች ፍስሐየንን ከንጉሡ ታምሬና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን ዜናውን እናሰማለን። የወልዲያ ዩኒቨርሲቲን ወደ ተረጋጋ የመማርና ማስተማር ሂደት ለመመለስ ጥረት እያደረጉ መሆናቸውን ዩኒቨርሲቲው አስታወቀ። ተማሪዎች በጸጥታ ኃይሎች ታፍነው ተወስደዋል የሚል ክስ በማኅበራዊ ገጾች እየተስተጋባ መሆኑን አስመልክቶ አሜሪካ ድምፅ ለፖሊስ ላቀረበው ጥያቄ የሰሜን ወሎ ዞን ፖሊስ በጥፋት ከተጠረጠሩና በእስር ከሚገኙ በስተቀር አንድም ታፍኖ የተወሰደ የለም ብሏል። ወደ ኋላ ዝርዝር ዘገባ ይኖረናል።
በሌላ ተያያዥ ዜና በወልዲያ ዩኒቨርሲቲ ተማሪዎች ላይ የተፈጸመ ግድያ ስልጣንን በአቋራጭ መንገድ ለመያዝ በሚያሴሩ ኃይሎች እየተደረገ ክፉ አድራጎት ነው ሲል የኦሮሞ ፌዴራላዊ ኮንግሬስ ኮነነ። በየትኛውም የሀገሪቱ ክፍል ለዚህ አስከፊ ድርጊት አጻፋ እንዳይፈጸምም ተማጽኗል። የድርጅቱ የስራ አስፈጻሚ ኮሚቴ አባል አቶ ጥሩነ ገምታ በድርጊቱ ወደ ነበሩበት የስልጣን ዘመን ለመመለስ ያለሙ አካላት እጅ አለበት ሲሉ ነው የተቹት።
በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እሳቸውን ኢላማ ባደረገው የምርመራ ሂደት ላይ ትላንት እሁድ አዲስ የቃላት ጥቃት ከፍተዋል። አሳፋሪ ነው ብለውታል። ዲሞክራቶች ሪፑብሊካውን ሊጠይቋቸው የሚፈልጉ ምስክሮችንና እያገዱ ነው ሲሉ አማረዋል። ካፒታል ሂል በተባለው የዩናይትድ ስቴትስ ምክር ቤት ህንፃ ውስጥ ከቅርብ ሳምንታት ወዲህ በዝግ ስብሰባ ቃላቸውን የሰጡ ባለሥልጣኖች ምስክርነትን በሚመቻቸው መልክ ለውጠውታል ሲሉ ትራምፕ አዳም ሼፍን ከሰዋል። ያቀረቡት ማስረጃ ግን የለም። ይህን ያሉት ዛሬ ኒውዮርክ ከተማ በተደረገው የአርበኞች ቀን በዓል ከመገኘታቸው በፊት በትዊተር ባስተላለፉት መልእክት ነው። እሳቸውን የመክሰሱን ሂደት የሚመሩት የተወካዮች ምክር ቤት የስለላ ክፍል ኮሚቴ ሊቀመንበር አዳም ሸፍን ሙሰኛ ፖለቲከኛ ብለዋቸዋል። የህግ ተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲን ደግሞ የዋይት ሀውስ ባለሥልጣኖች አሳፋሪና መሰረተ ቢስ ክትትል ባሉት ምርመራ ላይ ቃላቸውን እንዲሰጡ ይፈልጋሉ ብለዋል። ዲሞክራቶች የሚበዙበት የተወካዮች ምክር ቤት ባወጣው ፕሬዚዳንቱን የመክሰስ ህግ መሰረት ትራምፕ የጠበቃ ውክልና እንዲኖራቸው ይደረጋል። የተወካዮች ምክር ቤት የፍርድ ኮሚቴ በቀጣዮቹ ሳምንታት ክስ ሊመሰረትባቸው ይችል እንደሆነ በሚያሰላስልበት ወቅትም ሆነ የተወካዮች ምክር ቤት ሊከሳቸው ወስኖ ጉዳያቸው ሪፑብሊካውያን በሚበዙበት የህግ መወሰኛ ምክር ቤት ለፍርድ ቢቀርብ ጠበቃቸው ይወክላቸዋል ማለት ነው።
አድማጮች፣ ቀደም ብለን ወዳደረስናችሁ ዘገባ ጋር የተያያዘ አንድ መግለጫ ደርሶናል። በኦሮሞ ፌዴራሊስት ኮንግረስ የቀረበ ነው።
የኦሮሞ ፌዴራላዊ ኮንግረስ ኦፌኮ አመሻሹ ላይ በጽሑፍ ባሰራጨው መግለጫ ጥቅምት 29 2012 ዓ.ም በወልዲያ ዩኒቨርሲቲ በሚማሩ የኦሮሞ ተማሪዎች ላይ የተፈጸመ ግድያ ነው ያለውን ድርጊት በአቋራጭ ስልጣን ለመያዝ በሚያሴሩ ኃይሎች የተከናወነ ነው ሲል ያወግዛል። ህዝብን እርስ በርስ በማጋጨትና በማፈናቀል በአቋራጭ ስልጣን ለመያዝ የሚደረገው ሴራ የአገሪቱን ህዝቦች ወደማያባራ ጦርነት ከማስገባት የተሻለ ፋይዳ እንደሌለውም ፓርቲው ያለውን እምነት ገልጿል። በመቀጠልም በሕገ ወጦች ተፈጽመዋል ያለውን የተማሪዎች ግድያ፣ ድብደባና እገታ አውግዟል። ድርጊቱም ጨለማን ተገን በማድረግ የተፈጸመ ነው ብሎታል። መግለጫው ይህን ይበል እንጂ ተማሪዎቹን ለይቶ ስላገታቸው ኃይል ማንነት ኦፌኮ እስካሁን መረጃ እንደሌለው የድርጅቱ የሥራ አስፈጻሚ ኮሚቴ አባል አቶ ጥሩነህ ገምታ ለቪኦኤ በስልክ ገልጸዋል። ኦፌኮ በአቋራጭ ስልጣን ለመያዝ የሚያሰሩ ኃይሎች ያላቸውንም እነማን እንደሆኑ ቪኦኤ ላቀረበላቸው ጥያቄ አቶ ጥሩነህ ምላሽ ሰጥተዋል።
አንዳንድ የህዝብ ዜና ማሰራጫዎች እና ከማህበራዊ ሚዲያዎች ለመረዳት የቻልነው ነገር ቢኖር ይሄ ከዲሞክራሲያዊ አግባብ ውጪ ስልጣን ለመያዝ ወይም ስልጣን ለመቆጣጠር የሚያለሙ መሆናቸውን ተረድተናል እና የእነዚህ ሰዎች እና ቡድኖች እጅ ያለበት ይመስላል። ምናልባት እንግዲህ ወደፊት እያጣራን እገሌ ነው ወይም የዚህ ድርጅት አባል ነው የዚህ ፓርቲ እንቅስቃሴ ነው ብለን ወደፊት የምንገልጸው ይሆናል።
የጽሁፍ መግለጫው አክሎም የዚህን እኩይ ድርጊት አጸፋ ለመመለስ ተብሎ በኦሮሚያም ሆነ በሌሎች የሀገሪቱ ክፍሎች ምንም አይነት ግጭት እንዳይፈጠር ተማጽኗል። በመጨረሻም መንግስት ወንጀለኞችን ለህግ እንዲያቀርብ፣ በሀገሪቱ ለሚገኙ ዩኒቨርሲቲዎችም አስፈላጊው ህጋዊ ጥበቃ እንዲደረግላቸው ጥሪ አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ሆንግ ኮንግ የሚካሄደው ዲሞክራሲን የሚደግፍ ተቃውሞ እየተባባሰ በሄደበት በአሁኑ ወቅት አንድ ተቃዋሚ በተተኮሰበት ጥይት ተመትቶ ከባድ የመቁሰል አደጋ መድረሱ ተዘገበ። አንድ ፖሊስ ነጭ በለበሰና ጭንብል ባጠለቀ ሰው ላይ ጠመንጃውን ወድሮ ሊያስረው ሲሞክር የቪዲዮ ምስል ያሳያል። ከዚያም ጥቁር የለበሰ ተቃዋሚ ሲጠጋቸው ፖሊሱ ሲተኩስ ነው ምስሉ የሚያሳየው። የሆንግ ኮንግ ፖሊስ አንድ ተቃዋሚ በጥይት መቁሰሉን አረጋግጧል። የሆስፒታል ባለስልጣናት እንደሚሉት የቆሰለ ተቃዋሚ በአስጊ ሁኔታ ላይ ይገኛል። ተኩሱ የተከፈተው የቻይና ግዛት በሆነችው ሆንግ ኮንግ በሳምንት ማብቂያ ላይ የሚካሄደውን ተቃውሞ አምስተኛ ወሩን በያዘበት ወቅት ነው። ጭንብል ያጠለቁ አንዳንድ ቡድኖች በርካታ የመንገድ ማቋረጫዎችን፣ የህዝብ ማመላለሻ የባቡር ሀዲዶችንም ዘግተዋል። በርካታ የንግድ ተቋማት ላይም ጉዳት ደርሰዋል።
በፓሪስና ሌሎች በርካታ የፈረንሳይ ከተሞች በሺዎች የሚቆጠሩ ሙስሊም ጠል ድርጊቶችን በመቃወም አደባባይ ወጡ። በምዕራብ አውሮፓ ትልቅ ቁጥር ያለው የሙስሊም ማህበረሰብ በሚኖርባት ፈረንሳይ በትላንትናው ዕለት ከተካሄዱት የተቃውሞ ትዕይንቶች የፓሪሱን የተከታተለችው ሊሳ ብራያንት ለአሜሪካ ድምፅ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል።
ቁጥሩ የበዛ የሙስሊም ማህበረሰብ አባላት የሚደርስብንን ወከባ ከዚህ በላይ መሸከም አንችልም ሲሉ ነው የሚወርደው ዝናም ሳያግዳቸው ወደ ዋና ከተማይቱ ፓሪስ ጎዳናዎች የተመሙት።
Qu'on sent pleinement intégré à la société française et qu'on sent pas forcément toujours l'obligation de marcher en tant que musulman.
ከእህቱ ከዲጃ ጋር የተቃውሞ ትዕይንቱን አድራጊዎች የተቀላቀለው ሙሐመድ የፈረንሳይን ባህልና የአኗኗር ዘይቤ የራሳችን አድርገን ሙሉ በሙሉ ከማህበረሰቡ ጋር ተዋህደናል ብለን እናምናለን ይላል። ይሁን እንጂ ለስራ ቅጥር በሚሄድበት ቦታ ሁሉ ስሜን እንድቀይር ይጠይቁኛል። በቅርቡ የተካሄደው አንድ የህዝብ አስተያየት ጥናት ከአስር የፈረንሳይ ሙስሊሞች አራቱ እንዲሁ በሃይማኖታቸው ሳቢያ አድልዎ እንደሚፈጸምባቸው ያምናሉ። ሌላ ጥናት ደግሞ ከ60 በመቶ በላይ መልስ ሰጪዎች እስልምና ከፈረንሳይ እሴቶች ጋር የማይጣጣም እንደሆነ አድርገው ይመለከታሉ ይላል።
Là, il y a la semaine dernière, ma fille elle avait une sortie, j'étais interdite de la sortie parce que j'ai le voile. On m'a même pas proposé en fait.
የሶስት ልጆች እናት የሆነችው ዋፋ ተመሳሳይ ተሞክሮ እንደነበራ ትናገራለች። የሰለጠነ የኮምፒውተር ቴክኒሻን ነች። ይሁን እንጂ እርሷ በምትሰራው ስራ ማግኘት ያለባትን እድል እንደማትጋራ ነው የምታምነው። ሰልፉን ከተቀላቀሉ በርካታ ሙስሊም ላልሆኑት መካከል ደግሞ የ68 ዓመቷ ጁሊያ ፈርናንዴዝ አንዷ ናቸው። እሷ የአሁኑን የአየር ንብረት የአሁኑ የሚታየውን ሁኔታ ከናዚዎች በፊት በ1930ዎቹ ከታየው ጸረ ሴማዊነት ጋር ይመሳሰላል ነው የሚሉት።
አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3ና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
በስርጭታችን የጊዜ ሰሌዳ መሰረት ታዲያ ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማችሁ።
የሰልፉ መልእክት ሴቶች ላይ የደረሰ ስላለው ጥቃት በሙሉ ድምጻችንን ለማሰማት ነው። ሴቶች ላይ የደረሰ ያለው ጥቃት ይቁም ነው።
በትግራይ ክልል በሴቶች ላይ የሚደርሱ ጥቃቶችን ለመቃወም ትላንት በመቀለ ከተማ ከተካሄደው ሰልፍ አስተባባሪዎች አንዷን ድምፅ ነው ያሰማናችሁ። ሙሉ ዘገባው በሁለተኛው አጋማሽ ክፍለ ጊዜያችን ይቀርባል። አሁን የዕለቱ አብይ ርዕስ
የወልዲያ ዩኒቨርሲቲን ወደ ተረጋጋ የመማር ማስተማር ሂደት ለመመለስ ጥረት እያደረጉ መሆናቸውን የዩኒቨርሲቲው አመራሮች አስታወቁ። ተማሪዎች በጸጥታ ኃይሎች ታፍኖ ተወስደዋል የሚል ክስ በማኅበራዊ ገጾች እየተስተጋባ መሆኑን አስመልክቶ የአሜሪካ ድምፅ ለፖሊስ ላቀረበው ጥያቄ የሰሜን ወሎ ዞን ፖሊስ በጥፋት ከተጠረጠሩና በስር ከሚገኙ በስተቀር አንድም ታፍኖ የተወሰደ የለም ብሏል። አድማጮች፣ ይሄ የዕለቱ አቢይ ርዕሳችን ነው። ዘገባው እንደደረሰ እናቀርባለን። አሁን ከዚሁ ጋር ወደ ተያያዘ የመጽሔት ርዕስ እንሻገር። የክልሉ መንግስት የጀመረውን ሕግ የማስከበር ስራ ሌሎች ክልሎችና የፌዴራል መንግስት ሊከተሉት ይገባል ሲሉ የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህ ተናገሩ። ለሁለት ቀናት ያህል ሲካሄድ የቆየው የአማራ ክልል ምክር ቤት 14ኛ መደበኛ ጉባኤ በወቅታዊ ጉዳዮች ዙሪያ ተወያይቶ አቅጣጫ በማስቀመጥ የተለያዩ ሹመቶችና አዋጆችንም በማጽደቅ ተጠናቋል ትለናለች። ጉባኤውን የተከታተለችው አስቴር ምስጋናው ከባህር ዳር።
የአማራ ክልል ምክር ቤት 14ኛ መደበኛ ጉባኤውን ለሁለት ቀናት ሲያካሄድ ቆይቶ ዛሬ አጠናቋል። ጉባኤው የክልሉ መንግስት በበጀት ዓመቱ በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ የተከናወኑ ዋና ዋና ተግባራትን በሪፖርት መልክ ቀርበው ተወያይቶባቸዋል። የወደፊት አቅጣጫ አስቀምጧል። የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ በተለይ የክልሉን ሰላምና ደህንነት ለማረጋጋት የጸጥታና የሚሊሻ ኃይሉን የማጠናከር ስራ መሰራቱን ለክልሉ ምክር ቤት ባቀረቡት ሪፖርት ገልጸዋል። በዚህም በማዕከላዊ ጎንደር ዞን ከቅማንት ማንነት ጋር በተያያዘ እንዲሁም በሰሜን ሸዋ ዞን እና በኦሮሞ ብሔረሰብ ዞን የተከሰቱ ግጭቶችን የብሔር መልክ ለማስያዝ የተደረገውን ጥረት የማክሸፍ ስራ ተሰርቷል። ዘላቂ መፍትሄም ለማምጣት ጥረት እየተደረገ መሆኑን አብራርተዋል። የክልሉ መንግስት የህግ የበላይነትን ለማስፈን እስካሁን በታዩ ግጭቶች የተጠረጠሩ አጥፊዎችን ለህግ እያቀረበ ይገኛል። ይህ ተግባርም በሌሎች ክልሎች እንዲተገበር ያላቸውን ጽኑ ፍላጎት አንጸባርቀዋል።
ከክልሉ ውጭ በተለያዩ የሀገራችን ክፍሎች በተለይ በኦሮሚያ ክልል በተለያዩ አካባቢዎች የታየው ግጭትና በዚህ ምክንያት እየደረሰ ያለው የህይወትና የንብረት መጥፋት አሳሳቢ እየሆነ መጥቷል። ከዚህ አኳያ የፌደራል መንግስትና ችግሩ የሚስተዋልባቸው የክልል መንግስታት ችግሩን ከምንጩ በመለየት ዘላቂ መፍትሄ ሊያመጡና በዋናው ጥፋት ኃይል ላይ አስፈላጊውን ህጋዊ እርምጃ ሊወስዱ ይገባል ብለን እናምናለን። ክልላችን በየትኛውም ጊዜና ወቅት አጥፊዎችን በህግ አግባብ ለመጠየቅ በውስጡ ያለውን ቁርጠኝነት ተግባራዊ እንቅስቃሴ በሌሎች ክልሎችም እንዲፈጸም ይፈልጋል። እዚህም አስፈላጊውን ድጋፍ ለማድረግ ዝግጁ መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ።
በጉባኤው ከትላንትና በስቲያ በወልዲያ ዩኒቨርሲቲ የተከሰተውን ግጭት አስመልክቶ የክልሉ ሰላምና ደህንነት ግንባታ ቢሮ ኃላፊ አቶ አገኘው ተሻገር የግጭቱን መንስኤ እንዲህ አብራርተው ነበር።
ወልዲያ ዩኒቨርሲቲ ላይ ተማሪዎች ኳስ ሲመለከቱ አመሸ። በኳስ ጨዋታ መደገፍ በሀገራችን ክለቦች አለ፣ በውጭ ሀገር ክለቦች አደጋገፍ ላይ በተማሪዎች መካከል ግጭት ተነሳ። ይሄ ግጭት ወዲያውኑ የቤት ግጭት አደረው። የሚፈልጉት ኃይሎች ስላሉ ተማሪዎች ተጎዱ፣ በግጭቱ ወጣቶች ተጎዱ። በአሁኑ ሰዓት ጉዳዩን አረጋግጠነዋል። በዚህ ወንጀል ላይ የተሳተፉ ሰዎችን በቁጥጥር ስር አውለናል። ይህ ብቻ ግን በየዩኒቨርሲቲ በአስሩም አማራ ክልል ውስጥ በሚገኙ ዩኒቨርሲቲዎች አልመውና አቅደው ሰላም እንዲደፈርስ የሚሰሩ ኃይሎችን ለይተን እርምጃ ለመውሰድ እየተንቀሳቀስ ነው ያለ ነው። በሚዲያና በዩኒቨርሲቲዎች የሚስተዋለውን በግለሰቦችና በግል ተማሪዎች መካከል የሚፈጠር ግጭት ወደ ብሔር ግጭት ለመውሰድ የሚንቀሳቀሱ ኃይሎችን በመታገል በኩል የምክር ቤት አባላትም ሆነ መላ ክልላችን ይህንን በመታገል እንዲያግዘን እንዲተባበር
የሰኔ 15ቱን የምርመራ ውጤት በተመለከተ ከአባላት ለተነሳው ጥያቄ ማብራሪያ የሰጡት የክልሉ ሰላምና ደህንነት ግንባታ ቢሮ ኃላፊ አቶ አገኘው ተሻገር የሚከተለውን ነበር የተናገሩት።
ሰኔ 15 ላይ የተፈጸመ ግፍና በደል በአማራ ክልል ህዝቦችና በአማራ ክልል መንግስት ላይ በኢትዮጵያ ህዝቦች ላይ ጥሮት ያለፈ ጠባሳ ቀላል ነው። በዚህ ተግባር ላይ የተሳተፉ አብዛኞቹ በቁጥጥር ስር ውለዋል። በአሁኑ ሰዓት የምርመራ ስራው ተጠናቋል። ይህ የምርመራ ስራ ተጠናቅቆ በተሰበሰበው ማስረጃ በታክቲክ በቴክኒክ እና በሰው ማስረጃ እና በፎረንሲክ ማስረጃ በተረጋገጠው መሰረት አድራጊዎችና ለድርጅቱ ተባባሪ የሆኑ ሰዎች በቁጥጥር ስር ውለው ምርመራው ተጠናቅቆ አሁን ፍርድ ቤት ክስ የሚመሰረትበት ሰዓት ላይ ይገኛል። ወንጀሉ ታቅሮ የተፈጸመ ወንጀል ነው። ወንጀሉ በክሊደት ላይ የተመሰረተ ስልጣን ፍለጋ ላይ የተመሰረተ ወንጀል ነው። ስለሆነም በዚህ አንጻር ይህን ወንጀል አጣርተን ለህግ ለማቅረብ ማናቸውም ሁኔታዎች ጨርሰናል። በክቡ በሚዲያ የወንጀሉን አፈጻጸም በተመለከተ መግለጫ ይሰጣል። ከ34 የማያንሱ የምርመራ አጣሪዎች አሉ። ከ75% በላይ ወንጀል ምርመራውን የሚያጣሩ የእኛ ፖሊሶችና የእኛ ጣቢያ ህግ ናቸው። ስለሆነም የዚህም ወንጀል አፈጻጸምና ድርጊት በቅርቡ በሚዲያ መግለጫ ይሰጣል። ሲመሰረታል በወንጀሉ ዝቅተኛ ተሳትፎ የነበራቸውና በወንጀሉ ተጠርጥረው ነገር ግን የዋስትና መብታቸው ሊከበርላቸው የሚገቡ ሰዎችም በዋስትና መብታቸው
ለሁለት ቀናት ሲካሄድ የቆየው ጉባኤ የሰባት አመራሮችን የአራት ዳኞችንና የምክር ቤቱን የማሻሻያ አዋጅ አጽድቋል። ከዚህ በተጨማሪ ጥረት ኮርፖሬት ተጠሪነቱ ለማን ይሁን በሚለው ጉዳይ ጉባኤው የተወያየ ሲሆን የህዝብ ሀብት ስለሆነና ከዚህ በፊትም የአሰራር ግልጸኝነት ስለነበረበት ከዚህ የተሻለ የስራ እድል ለመፍጠር እንዲያስችል ተጠሪነቱ ለክልሉ ምክር ቤት እንዲሆን በጉባኤው በአብላጫ ድምፅ ተወስኗል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። ሰሞኑን በወልዲያ ዩኒቨርሲቲ በተከሰተው ግጭት የሁለት ተማሪዎች ነፍስ መጥፋቱና ቁጥራቸው 10 የሚደርሱ ሌሎች መጎዳታቸውን ዜና ተከትሎ ዛሬ በኦሮሚያ ክልል በሚገኙ የዩኒቨርሲቲና ሁለተኛ ደረጃ ትምህርት ቤቶች ተማሪዎች ሰላማዊ ሰልፍ አካሂደዋል። በወለጋና በደምቢዶሎ ዩኒቨርሲቲዎች የረሃብ አድማ ያደረጉ ተማሪዎች መኖራቸውም ተዘግቧል። በኮተቤ የመምህራን ኮሌጅ በአምቦና ሌሎች ከፍተኛ ትምህርት ተቋማትም ሰላማዊ ሰልፍ እየተካሄደ ሲሆን በሻሽመኔና ሌሎች የኦሮሚያ ከተሞች የሚገኙ ትምህርት ቤቶች ውስጥ ተማሪዎች በሰላማዊ መንገድ ድምጻቸውን ሲያሰሙ ማላቸው ተገልጿል። የኦሮሚያ ዘጋቢያችን ፀሐይ ዳምጠው የክልሉን የጸጥታ ቢሮ ኃላፊ ኮሎኔል አበበ ገረሱን በጉዳዩ ዙሪያ አነጋግራ ዘገባ አጠናቅራለች።
ሰሞኑን በወልዲያ ዩኒቨርሲቲ በተከሰተው ግጭት የሁለት ተማሪዎች ህይወት መጥፋቱና የተጎዱ ተማሪዎች መኖራቸውን ተከትሎ ዛሬ በኦሮሚያ ክልል በሚገኙ አንዳንድ ዩኒቨርሲቲዎችና ትምህርት ቤቶች ሰላማዊ ሰልፍ መካሄዱ ተሰምቷል። በወለጋና በደምቢዶሎ ዩኒቨርሲቲ የረሃብ አድማ ተደርጓል። በኮቶቤ ኮሌጅ፣ አምቦና ሌሎች ዩኒቨርሲቲዎች ሰላማዊ ሰልፍ የተካሄደ ሲሆን በሻሸመኔና ሌሎች ከተሞች ትምህርት ቤቶች ውስጥ በሰላማዊ ሰልፍ የተማሪዎች ገዳዮች በህግ እንዲጠየቁ ሲሉ ድምጻቸውን አሰምቷል። በዚህ ጉዳይ ላይ የአሜሪካ ድምጽ የኦሮሚያ ጸጥታ ቢሮ ኃላፊን አነጋግሯል። ኮሎኔል አበበ ገረሱ የቢሮ ምክትል ኃላፊ ናቸው። በኦሮሚያ ክልል የሚገኙ ዩኒቨርሲቲዎች ውስጥ የመማር ማስተማር ሂደቱ በሰላማዊ መንገድ እየተከናወነ ይገኛል ብለዋል ኮሎኔል አበበ። ነገር ግን ሰሞኑ በወልዲያ ዩኒቨርሲቲ የተከሰተውን ግጭት በመቃወም ዛሬ በክልሉ የተለያዩ ዩኒቨርሲቲና ትምህርት ቤቶች ውስጥ በሰላማዊ መንገድ ድምጻቸውን አሰምቷል ሲሉ ተናግሯል ምክትል ኃላፊው።
ዳቦሌ በርሞ ደብራኖ ቤሰቲ በርሲሱ ፊበረቹ በርሲሱ ነጉማንቱ ፌጅራ በርሞ ብዱ ከናደ
ኦሮሚያ ውስጥ በሚገኙት ከፍተኛ የትምህርት ተቋማት ውስጥ የመማር ማስተማሩ ሂደት በሰላማዊ መንገድ ቀጥሏል። ነገር ግን ሰሞኑን ከትናንት በስቲያ በወልዲያ ዩኒቨርሲቲ የተከሰተው ነገር የኦሮሞ ተማሪዎችን አስኮርፏል። በዚህ የተነሳም አንዳንድ ከፍተኛ ሁለተኛ ደረጃ ትምህርት ቤቶችና በተለያዩ ቦታዎች ድምጻችን ይሰማ ብለው ወጥተዋል። ይሁን እንጂ አንድ የሚደረገው ትልቁ ነገር የኛን ሰዎች በየቦታው የሚገሉት አላማው ኦሮሞ በሰላም እንዳይማር፣ ኦሮሚያ ውስጥ መረጋጋት እንዳይኖር፣ የቤት ሥራ ሰጥቶን ብጥብጥ ውስጥ እንድንገባ፣ መንገድ እንዲዘጋ፣ ሌላ ብሔር ተወላጅ እንዲገደል ተፈልጎ ነው።
ኮሎኔል አበበ አክሎም በየቦታው በኦሮሞ ተወላጆች ላይ ያነጣጠረ ጥቃት ለማድረስና የክልሉን የርብሻ አውድማ ለማድረግ የሚሰሩ አካላት አሉ። ተማሪዎችም ሆኑ የክልሉ ሕዝብ ይህንን ሙከራ እንዳይሳካ በጥሞና ማየት አለባቸው ብሏል።
ኦሮሞ በከበከተ ጂሱ ያሉን ኦሮሞ ነከንደብ ገቡ ነጎቹ ያሉን ኩኒ ይረግት እየፈቹን ኩን እየለሙሬ ከምቤቱ ቀምኑ ናን
ኦሮሞን በየቦታ ለመግደል መሞከር፣ ኦሮሞን እንዳይረጋጋ ለማድረግ መሞከር በአጽንኦት ማወቅ ያለብን ክልላችንን መበታተን፣ ክልላችንን በደም ለማጨምለቅና ኦሮሚያና ኦሮሞን መበታተን ስለሆነ ይህንን ወጣቶቻችን መረዳት በመቻላቸው በእውነቱ በጣም ላመሰግንና ላደንቃቸው ፈልጋለሁ። አሁንም በዚሁ መልክ መጓዝ አለብን። ጠላታችን ሊሰብረን ይፈልጋል። ስለዚህ ይህን መገንዘብ አለብን።
የተማሪዎች ደህንነት ለማስጠበቅ ከአማራ ክልል መንግስት ጋር እየሰሩ እንደሚገኙ የጠቆሙት ኮሎኔሉ ተጨማሪ የጸጥታ አካላት ወደ ስፍራው ተልኳል ብሏል። ተማሪዎቹን የገደሉ አካላት ወደ ሕግ ለማቅረብ እየተሰራ ነው ያሉት ኃላፊው በኦሮሚያ ክልል የሚገኙ ተማሪዎች እያሳዩ የሚገኙት ጥሩ ስነ ምግባርም መመዝገን አለባቸው ብሏል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይ ዳምጠው ለዘገባዋ እናመሰግናለን። አድማጮች፣ ተከታዩ ወደ ሐዋሳ የሚያሻግረን ዘገባ ነው። የሲዳማ ውሳኔ ህዝብ ምርጫ ጣቢያና የምራጮች ካርድ እጥረት ስለተፈጠረ ተጨማሪ ካርድ የማሳተምና የምርጫ ጣቢያዎችንም የመጨመር ስራ እንደሚሰራ ምርጫ ቦርድ አስታወቀ ይላል። በመጀመሪያዎቹ ሁለት ቀናት ብቻ ከ1.3 ሚሊዮን በላይ ምራጮች የተመዘገቡ ሲሆን በሐዋሳ ከተማ ምስራቅ ክፍለ ከተማ የምርጫ ካርድ ለመዝረፍ ከተደረገውና ፖሊስ ከተቆጣጠረው ውጪ ሌላ የጸጥታ ችግር እንዳልገጠመውም ምርጫ ቦርድ ገልጧል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት አለው።
የኢትዮጵያ ቢሮ ምርጫ ቦርድ የኮሚኒኬሽን አማካሪ ወይዘሮ ሶላና ሽመልስ ከሐዋሳ ከተማ ይልቅ በገጠር የምርጫ ጣቢያዎች ከፍተኛ ቁጥር ያለው መራጮች መመዝገባቸውን ገልጸዋል።
እኛም በተዘዋወርንባቸው በሄድንባቸው ባየንባቸው ወረዳዎች ላይ ሰዎች ሲመዘገቡ አይተናል፣ ሰልፎችን አይተናል፣ የምርጫ ጣቢያዎችን ሄደን ጎብኝተናል። ከዛ ውጭም ደግሞ በሐዋሳ ከተማ እንዲሁ የተለያዩ የምርጫ ጣቢያዎች ሄደን እየተካሄዱ ያሉ የምዝገባ ሂደቶችን አይተናል። እንግዲህ ከዛ ማከል ያየነው ከከተማ ውጭ በተለይ ባሉ አካባቢዎች የመራጮች ቁጥር በጣም ከፍተኛ ነው። አንደኛው ያየነው ነገር እሱ ነው። ሁለተኛው ነገር ከተማ መሀል ያለው የመራጮች ቁጥር ትንሽ ከታሰበው ዝቅተኛ ነው። በአጠቃላይ እስካሁን የተመዘገበው ሰው ቁጥር እስከ ትላንትና ወዲያ ማታ ድረስ 1.3 ሚሊዮን አካባቢ ነው።
በአንዳንድ ምርጫ ጣቢያዎች የተመዝጋቢዎች ቁጥርና ምርጫ ቦርድ ለእያንዳንዱ ጣቢያ አሰራጨው ካርድ ቁጥር ባለመመጣጠኑ ጉድለት ተስተውሏል። ጉድለቱን ለመሙላት ምርጫ ቦርድ ካርድ ማሳተምና በምርጫ ዕለት ስራ ላይ የሚውል ጣቢያዎችንም የመጨመር ስራ እንደሚሰራ ወይዘሪት ሶሊያን አስታውቀዋል።
የምርጫ ጣቢያው 1500 ሰው ይመዘገባል ብለን ነው የምንጠብቀው፣ በአማካይ ማለት ነው። እያንዳንዱ ምርጫ ጣቢያ ላይ ምርጫ ጣቢያዎችም ሲደለደሉ እንደዛ ነው የተደለደሉት። አንዳንድ ቦታዎች ላይ ከነዛ ድልደላ በተጨማሪ የመራጮች ቁጥር ጨምሮ ተገኝቷል። ስለዚህ እንደዛ ስለሆነ ሁለት ነገሮች ነው የምናደርገው። አንደኛው ለሚያስፈልገው የምርጫ ካርድ መራጮች ምዝገባ መቋረጥ ስለሌለበት እንልካለን። ነገር ግን ያ ማለት ምን ማለት ነው? ሌላኛው የሚያመጣው ተጽዕኖ የምርጫ ቅለት፣ ምርጫ ሊመርጡ የሚመጡ ሰዎች ቁጥር ከተገመተለት ይጨምራል ማለት ነው። ስለዚህ የድምጽ መስጫ ወረቀት ህትመት ላይ ለውጥ ማድረግ እንዳለብን ያሳያል። ከዛ ሲቀጥል ደግሞ የምርጫ ጣቢያ ራሱ እነዚህ የምርጫ ጣቢያዎች ከፍተኛ ቁጥር ያላቸው የምርጫ ጣቢያዎች ለፍጥነት ሲባል ምናልባት አንድ ቦታ ላይ የሚያስተናግዱትን ሰው ቁጥር ለመቀነስ ሲባል ተጨማሪ ምርጫ ጣቢያዎች መክፈት ሊኖርብን የሚችልበት ሁኔታም ሊሆን ይችላል። በተለይ ለምርጫው ቀን ማለት ነው፣ ድምጽ መስጫው ቀን ላይ የድምጽ መስጫ ቀን ሰው እየገባ ድምጽ እየሰጠ ስለሆነ የሚወጣ በጣም ብዙ ሰዎችን ማስተናገድ የማይቻል ከሆነ ጊዜው ቀኑ እንዳይበቃ የተመዘገቡ ሰዎች እንዳይቀሩ እንደዛ ሲባል እንደዚ አይነት ተጨማሪ ምርጫ ጣቢያዎችን መክፈት ወይም ምርጫ የሚሰጥበት ወቅት ላይ አንድ የተመዘገቡበት ቦታ እንዳለ ሆኖ ድምጽ ለመስጠት ግን እዛው አካባቢ ሌላ ድምጽ መስጫ ቦታዎችን የማመቻቸት ስራ መስራት እንዳለብን አውቃል። ስተመዘገበባቸው ያሉ ቦታዎች እንዳይጨናነቁ ምን መደረግ አለበት የሚለውን ነው። ምናልባት የተወሰኑ ቦታዎች ላይ አሁን ካለን 1692 ተጨማሪ ምርጫ ጣቢያዎች ለመክፈት ልንገደድ እንችላለን። ያው የምናሳውቀው ይሆናል። ዞሮ ዞሮ
በሐዋሳ ከተማ ምስራቅ ክፍለ ከተማ የምርጫ ካርድ ለመዝረፍ ከተደረገ ወንጀልና ፖሊስ ከተቆጣጠረ ውጭ ሌላ የጸጥታ ችግር አልገጠመንም ብሏል።
በምሽት ላይ የምርጫ ጣቢያው አካባቢ የሚጠብቁ ፖሊሶች ወደዛ የሚጠጋ መኪናና ሰዎች አይተው እንደነበረና ከዛ በኋላ እነሱን ደግሞ ለማስቆም እርምጃ ወስደው እንደነበር ከዛም በኋላ ደግሞ ቁጥጥር ስር ውለው ሰዎቹ እየጠየቁ እንደሆነ አይተናል። የዘርፊያ ሙከራ ነው ብሏል የሐዋሳ ፖሊስ። እኛ ራሳችን ኢንቨስቲጌት አናደርግም። እንደዚህ አይነት ጉዳዮች ሲኖሩ ቦታው ላይ ያለ የጸጥታ አካል ነው እንዲህ አይነት ነገሮችን የሚያው። ከዚያ ውጭ ምንም አይነት የጸጥታ ችግር አልደረሰብንም።
የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን መደቅሳን የያዘ ቡድን የመስክ እይታ ያደረገ ሲሆን የተከለከሉ ድርጊቶች መፈጸማቸውና የእርምት እርምጃ መወሰዱንም ወይዘር ሶሊያና ገልጠዋል።
ሂደቱን አስመልክቶ ከናሁን ያለባቸው በግድ መደረግ ያለባቸው ነገሮች ምንድን ናቸው? ምርጫ ጣቢያ ውስጥ መገኘት ያለበት ማን ነው? በምርጫ ጣቢያ ዙሪያ መገኘት ያለበት ማን ነው? መሆን ያለባቸው የሌለባቸው የተከለከሉ ተግባራት ምንድን ናቸው የሚለውንም ነገር አብረን አይተናል። የመጀመሪያ ቀናት ላይ ያየናቸው ስህተቶች፣ ለምሳሌ የምርጫ ጣቢያ ውስጥ ባነሮች መስቀል ወይም የተሰቀሉ ባነሮች ሲያዩ አስፈጻሚዎች ዝም ማለት የመሳሰሉት እንዲህ አይነት ችግሮች ነው። ሙሉ ለሙሉ ቀርፈናል። ሁሉም ቦታዎች ላይ ምንም አይነት ባነር፣ ማስታወቂያ፣ የማይገባው ሰው ምርጫ ጣቢያ ውስጥ መገኘት የመሳሰሉት ነገሮች የመጀመሪያው ቀን ላይ እና ሁለተኛው ቀን ላይ በተደጋጋሚ የታዩ የተወሰኑ አባል ሰዎች ደግሞ የጠየቋቸው የነበሩ ነው። እኛም በየሄድንባቸው ቦታዎች ባየንባቸው ቦታዎች ላይ ለአስተባባሪዎቻችንም ነግረን እንደዚህ አይነት ማስተካከያዎች እንዲደረጉ አድርገናል።
ለቅስቀሳው የተፈቀደው ቀን መጠናቀቁን ተከትሎም ከአሁን በኋላ መቀስቀስ እንደማይቻልና ለመራጮች አስፈላጊ የሚባሉ መረጃዎችን የመስጠት ስራዎች እንደሚከናወኑም ተናግሯል። የሲዳማ ዞን አስተዳደር የህዝብ ግንኙነት ኃላፊ አቶ ገነነ አበራ ከምርጫ ቦርድ ጋር በመሆን የተፈጠረውን ጉድለት ለመሙላት እየሰሩ መሆናቸውን ተናግሯል።
በአንዳንድ ጣቢያዎች አካባቢ የካርድ እጥረት እየገጠመን ስለሆነ ምን እናደርግ የሚለውን ኮሚኒኬት የምናደርገው ነገር ግን እስካሁን ያለን ኮሚኒኬሽን ጤናማ ነው። ስለዚህ በቅንጅት እየተሰራ ስለሆነ ክፍተቶች ሲኖሩ፣ እንደዚያን ጉድለቶች ሲኖሩ እየሞሉ የሚሄዱበት ሁኔታዎች ይኖራሉ ብዬ አስባለሁ። እነሱም አጠገባችን ስላሉ እንግዲህ ክፍተት ሳይፈጠር ቶሎ ቢጠናቀቅ የሚል ነገር ከእነሱ ጋር ኮሚኒኬት እያደረግን ስለሆነ ብሱም ችግር ይፈጥራል ብዬ አላስብም።
የምርጫ ካርድ በመስረቅ ወንጀል ተጠርጥረው በቁጥጥር ስር የዋሉ ግለሰቦችን በማስመልከት የተጣራ መረጃ እንዲነግሩን የጠየቅናቸው የሐዋሳ ከተማ ፖሊስ መምሪያ ኃላፊ ምክትል ኮማንደር ዮባ ቤቶም ምርጫ ቦርድ ተፈጥሮ ነበር ያለውን ችግር አናውቀውም ብሏል።
ችግር ስለመኖሩ እኔ መረጃ ያለኝ በፍጹም እንደዚህ አይነት ነገር የለም። ማዋጣ ውስጥ
በዚህ ምክንያት የታሰረ ሰው የለም።
ለእኔ አሁን አንተ ያልከኝ ያለው ነገር እንግዳ።
የሲዳማ ውሳኔ ህዝብ የመራጮች ምዝገባ በሐዋሳ ከተማና በሲዳማ ዞን ገጠር ምርጫ ጣቢያዎች ቀጥሏል። ተመዝጋቢዎች ለቪኦኤ እንዳሉት ህገ መንግስታዊና ዴሞክራሲያዊ መብታቸውን እውን የሚያደርጉበትን እድል አግኝተዋል። በ1692 ጣቢያዎች በ6000 ገደማ አስፈጻሚዎች እየተከናወነ ያለው ምዝገባው ዛሬ አምስተኛ ቀኑ የያዘ ሲሆን እስከ ህዳር 6 2012 ዓ.ም ይቀጥላል። የውሳኔ ህዝብ ምርጫም በወሩ በ10ኛው ቀን ይከናወናል ተብሎም ይጠበቃል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን ለዘገባው እናመሰግናለን። የስቱዲዮ ሰዓታችን የመጀመሪያውን አጋማሽ ክፍለ ጊዜ ወደ ማጠናቀቁ መቃረባችንን ያመላክታል። ታዲያ ወደሚቀጥሉ ዝግጅቶች ከመመለሳችን በፊት እዚህ ግድም የሙዚቃ ፋታ ብንወስድ አዳነች ምን ይመስልሻል?
መልካም ነው።
ምርጫውን ትገምቻለሽ?
አልገመትኩም። ማን ነው?
ወንዲ ማክ ነው። አባ ፈርዳ እያለ የሚጫወትልን ጀምሯል ዜማው።
Hanta pafto bigarrede bene banche ne fugale che gizio camere si adersona natta mameno shirena ollo vecchio e gata o gesa scanno per sete le mate i mosh bitellum mangadai te fa ora c'ha mai sha fugre faras ora faras ora faras scavo se lo di te tu adesso puoi calma te puoi calma il cuore tu roi vedo sale meno morte e a padama de que esa suerte sacarse ser pirata acá te van girando pinta mil corte wey ney wey ney caro de rita calte se macho le piace lanche ne que me pasen wey ney wey ney caro de rita calte se macho le piace lanche ne
Ey asa push kana mata azam bane egas posivarata bayar mudu never re chakau durundal no nasabere wayna
ወንዲማክ እናመሰግናለን። ሞቅ ላለው ዜማው የሰኞ ምሽት ስርጭታችን እስከ አራት ሰዓት ይቀጥላል። አድማጮች፣ አሁን ወደ ሁለተኛው አጋማሽ ዘልቀናል። ርዕሰ ወሬዎቹን ባጫጭሩ ከዳነች ፍሳዬ።
የወልዲያ ዩኒቨርሲቲን ወደ ተረጋጋ የመማር ማስተማር ሂደት ለመመለስ ጥረት እያደረጉ መሆናቸውን ዩኒቨርሲቲው አስታወቀ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እሳቸውን ኢላማ ባደረገው ምርመራ ሂደት ላይ ትላንት እሁድ አዲስ የቃላት ጥቃት ከፍተዋል። አሳፋሪ ነው ብለውታል። ዲሞክራቶች ሪፑብሊካውያን ሊጠይቋቸው የሚፈልጉ ምስክሮችን እያገዱ ነው ሲሉም አማረዋል። የተባበሩት መንግስታት ድርጅት የኢራቅ እርዳታ ተልዕኮ መንግስት ለተቃውሞው የሚሰጠው ምላሽ ፈጣንና ተጨባጭ ውጤት ያለው መሆን አለበት ሲል ትላንት አስጠንቅቋል። ለአንዳንድ የተቃዋሚዎቹ ጥያቄዎች ምላሽ ሊሆን የሚችል ፍኖተ ካርታ ለማቅረብም ፍላጎት እንዳለው ተቃውሞ የተነሳው ባለፈው ጥቅምት ወር ነው። ህንድ ውስጥ ባለፈው ሳምንት ማብቂያ ላይ የተሻለና የጠራ አየር ለመተንፈስ ተችሎ ነበር። አሁን ግን እንደገና ሀገሪቱ በአየር ብክለት ጉም እንደተሸፈነች ተገልጿል። ዛሬ የዩናይትድ ስቴትስ ኤምባሲ በሚገኝበት የኒው ዴልሂ አካባቢ ያለው የአየር ብክለት መለኪያ 497 እንደነበር ታውቋል።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን እዚህ ስቱዲዮ ከገባን በኋላ የደረሰንን ዘገባ ነው የምናቀርበው። ኢትዮጵያ የተያያዘችው የለውጥ ጉዞ ይሳካ ዘንድ የወዳጆቿ ድጋፍ እንደሚያስፈልጋት አምባሳደር ማይክል ሬይነር ተናገሩ። ለዋሽንግተን ዲሲ ከንቲባ በተዘጋጀ የመቀበያ ስነ ስርዓት ላይ አዲስ አበባ ላይ ንግግር ያደረጉት አምባሳደር ሬይነር ለውጡን የመደገፉ ተግባር በዋነኝነት የሚጠበቀው ግን ከራሳቸው ከኢትዮጵያውያን ነው ያሉት። እስክንድር ፍሬው ዝርዝሩን ይዟል።
አዲስ አበባ ጉብኝት ላይ ለሚገኙት የዋሽንግተን ዲሲ ከንቲባ በተዘጋጀ የመቀበያ ስነ ስርዓት ላይ የተናገሩት በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይነር የተለያዩ ጉዳዮችን አንስተዋል። የኢትዮጵያን ያለፈ ታሪክ ያወሱት፣ የመቻቻል ጉዞዋን ያስታወሱት አምባሳደሩ መጪውም ብሩህ እንደሚሆን እምነታቸውን ገልጸዋል።
But much like the US-Ethiopia relationship, it's the future of this great country that's even more exciting than its extraordinary past.
እንደ ዩናይትድ ስቴትስ እና ኢትዮጵያ ግንኙነት ሁሉ ለዚህች ታላቅ ሀገር ካስደናቂው ያለፈ ታሪክ ይልቅ የሚያጓጓውና የሚያስደስተው መጪው ጊዜ ነው። ባለፈው አንድ አመት ተኩል ኢትዮጵያ የተቀናጁ የተፋጠኑና የሚያስደንቁ አዎንታዊ የኢኮኖሚና የፖለቲካ ማሻሻያ እርምጃዎች ወስዳለች። በስፋታቸውና በቆራጥነታቸው የእውነት የሚያስደንቁ እርምጃዎች። እነዚህ የማሻሻያ እርምጃዎች ኢትዮጵያን የብዙሃን ፓርቲ ዲሞክራሲና የነጻ ገበያ ኢኮኖሚን የምትቀበል አድርገው እንደገና እየፈጠሯት ነው። እናም ኢትዮጵያን ፖለቲካዊ አሳታፊነት፣ ብልጽግናና መረጋጋት ያለበት የወደፊት ጊዜ የመገንባት ጉዞዋን ወደሚያፋጥን መንገድ አስገብተዋታል። ኢትዮጵያውያን የሚፈልጉትና የሚገባቸውን የለውጡ ሂደት በፍጥነቱና ሊያሳካ በሚያስበው ነገር በአለም ታሪክ ታይቶ የማይታወቅና አስደናቂ ነው
ማለት።
በኢትዮጵያ የተካሄደ ያለው ለውጥ የመጀመሪያ አስፈላጊነት ለ110 ሚሊዮን ህዝቧ ቢሆንም ጎረቤቶቿና አህጉሪቱ እንደዚሁም ዩናይትድ ስቴትስ ከዚህ እንደሚያተርፉም አምባሳደር ሬነር ጠቆመዋል። ኢትዮጵያ የተያዘችው የለውጥ ጉዞ ይሳካ ዘንድ የወዳጆቿ ድጋፍ እንደሚያስፈልገው የጠቆሙት አምባሳደሩ ዩናይትድ ስቴትስ የበኩሏን እያደረገች እንደሆነ ማብራርተዋል።
The United States is fully committed to working with Ethiopia's government institutions and people.
ዩናይትድ ስቴትስ የኢትዮጵያ የመንግስት ተቋማትና ህዝቦቿ ማህበረሰባቸውንና አገራቸውን እንደዚሁም የወደፊት እድላቸውን ለማሻሻል በሚያደርጉት ጥረት አብራቸው ለመስራት ሙሉ ቁርጠኛ ናት። ረጅም ጊዜ ከቆየው የልማትና የሰብአዊ ድጋፍ አጋርነታችን በተጨማሪ ባለፈው አንድ አመት ሰላማዊና ተአማኒነት ያለው ምርጫ ማካሄድ፣ የግጭት አፈታት፣ የህግ የበላይነት፣ የወጣቶች የሥራ ዕድል ነጻና ፕሮፌሽናል መገናኛ ብዙሃን፣ የጸጥታ አቅም ግንባታ እንደዚሁም የኢኮኖሚና የአካባቢ ሁኔታ ማሻሻያዎች የሚገኙበትን በሰባት ዘርፍ የተከፈለ የኢትዮጵያ የኢኮኖሚና የፖለቲካ ማሻሻያ እርምጃ ለመደገፍ $100 million በላይ መድበናል።
ነያስ climate reforms to encourage socially responsible private sector investment.
United States የኢትዮጵያ መንግስትና ሌሎች አጋሮቹ ምንም ቢያደርጉ ግን ይህ ወቅትና ድል ለኢትዮጵያ ስኬት የሚጓጉትን ድጋፍ ሁሉ ይጠይቃል ብለዋል አምባሳደሩ።
It needs first and foremost the support of the Ethiopian people themselves.
በቅድሚያ በዋነኛነት የራሳቸውን የኢትዮጵያ ህዝቦችን ድጋፍ ይጠይቃል። ከየትኛውም ክልል ብሔር ወይም ሃይማኖት ይሆኑ ኢትዮጵያውያን አንድ በመሆን ለግልና ለብሔራዊ ስኬታቸው አስተማማኝ መንገድ የሆነውን ለውጥ እንዲደግፉ አበረታታለሁ
ነያሉት።
ክፍፍልና ጥፋት የሚሰብኩ ግጭት የሚቀሰቅሱ መልእክቶችን በአምባሳደሩ ንግግር ተዳሰዋል። ከዚህ ቀደም በጉዳዩ ላይ የተናገሩትን የደገሙት አምባሳደሩ መልእክት ማስተላልፈዋል።
At this pivotal moment Ethiopians need influential voices.
በዚህ ቁልፍ ሰዓት ኢትዮጵያውያን ለጋራ ዓላማ ለተሻለ የጋራ ጥቅም የሚያስተባብሯቸውና ከፍፍልና ጥፋትን የሚሰብኩ ድምጾች ቦታ እንዳይኖራቸው የሚያደርጉ ተጽዕኖ ፈጣሪዎች አስፈልጓቸዋል ነያሉ።
They would instead foment distractions, divisions and destruction.
ከስቃሽ መልእክቶቹ በውጭ ከሚገኙ ኢትዮጵያውያን ጭምር የሚመጡ መሆናቸውንም አምባሳደሩ አስታውሰዋል።
Unfortunately, some of those harmful voices come from the US-based diaspora.
እንዳለመታደል ሆኖ እነዚህ ጥፋት የሚያስከትሉ ድምጾች መቀመጫቸውን ዩናይትድ ስቴትስ ካደረጉ በውጭ የሚኖሩ ኢትዮጵያውያን ጭምር የሚመጡ ናቸው። ከተመቻቸና የደህንነት ስጋት ከሌለበት ከዩናይትድ ስቴትስ ሆነው ኢትዮጵያ ውስጥ ጥላቻና በጥብጥ እንዲፈጠር ከሚሰሩ ሰዎች እነዚህ ድምጾች ከየትም ይምጡ ከየት እዚህ ያላችሁ ብዙዎቻችሁ ልትጋፈጧቸው የሚያስችል አስደናቂ ስብዕና አላችሁ። ተጽዕኖ ፈጣሪነታችሁን በግልጽና ጎላ ባለ ሁኔታ ትክክለኛውን ነገር ለመናገር እንድትጠቀሙበትና ለሁሉም የኢትዮጵያ ህዝቦች የጋራ ጥቅም እንድትሰሩ አበረታታችኋለሁ። ዩናይትድ ስቴትስም ተመሳሳዩን ታደርጋለች
ነያሉት።
ለራሱና ለሀገሩ ሰላማዊ በልጽግና ያለበትና በፖለቲካ አሳታፊ የሆነ ቀጣይ ጊዜ ለመፍጠር ከሚሰራ ከእያንዳንዱ ኢትዮጵያዊ ጋር እንቆማለን ብለዋል አምባሳደር ሬነር በዚህ ንግግራቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። አሁን ደግሞ ወደ ትግራይ እናመራለን። በትግራይ ክልል በሴቶች ላይ የሚደርሱ ጥቃቶችን በመቃወም ትላንት በመቀለ ከተማ ሰላማዊ ሰልፍ ተካሂዷል። ሰልፉን ያስተባበሩት በጎ ፈቃደኞች መሆናቸውን ጠቅሶ ሙልጌታ ጽባሃ ዝርዝር ዘገባ ልኮልናል።
ወይኔ አብርሃ ሰላማዊ ሰልፉን ካስተባበሩ ወጣቶች አንዷ ናት። በትግራይ የተለያዩ አካባቢዎች ጾታዊ ጥቃት በተደጋጋሚ እንደሚፈጸምና ድርጊቱም ለማውገዝ ሰልፉን አዘጋጅተናል ብላለች። ጥቃቱን የሚፈጽሙ ተጠርጣሪዎች በሕግ እንዲጠየቁ ለማድረግና ለተጠቁትም ድምጽ ለመሆን ነው ሰልፉን ያካሄድ ነው በማለት ገልጻለች።
የሰልፉ መልእክት ሴቶች ላይ የደረሰ ስላለው ጥቃት በሙሉ ድምጻችንን ለማሰማት ነው። ሴቶች ላይ የደረሰ ያለው ጥቃት ይቁም ነው። ሶሻል ሚዲያ ላይም ካምፔን ስናደርግ ነበር የሰነበት ነው እና የካምፔኑ መልእክትም ይቁም ነው። ጾታዊ ጥቃት ይቁም።
በሰልፉ የተሳተፉ በሴቶች ላይ የሚደርስ ጥቃት የሚያወግዙ ጽሁፎች በመያዝ ጥቁር ቲሸርት ለብሰው ድምጽ ሳያሰሙ ነበር ሰልፉን ያካሄዱት። የዚህም ምክንያት ወይኒ ስትገልጽ
ዝም እንድንል ነበር ሲነገረን የነበረው። አንዲት ሴት ስትደፈር፣ አሲድ ሲደፋባት ወይ ጾታዊ ጥቃት ሲያጋጥማት ደፍራ አታወራም፣ ጮክ ብላ አታወራም። እንዴት ዝም እንድንል እንደተደረገ ለመግለጽ ነው። በዛውም በደንብ ጥንካሬ ይኖረዋል ብለን ስላሰብን ነው። ምክንያቱም በጽሁፎች ባነር ላይም ቲሸርት ላይም በተጻፉት ጽሁፎች እና ሙዚቃም ነበር። በእነሱ የፈለግነውን መልእክት ማስተላለፍ ችለናል።
ሰልፉ ሰላማዊ ሆኖ ያለ ጸጥታ ችግር ማለፉ የተናገረችው ወይኔ፣ ነገር ግን ሰላማዊ ሰልፉ በተካሄደባቸው አካባቢዎች የትራፊክ ፍሰት እንዲዘጉ ተጠይቆ የነበረ ቢሆንም ባለመዘጋቱ በሰልፉ ተሽከርካሪዎች እየረበሹን ነበሩ ብላለች።
እጅግ በጣም ሰላማዊ ነበር። ምንም የረበሸን አካልም የለም። ሰልፉ እንዲበተን የተደረገ ሙከራም የለም። እጅግ በጣም ሰላማዊ ነበር። ብቻ ግን ትራፊኮች መንገዱን አልዘጉልንም። ከባጃጅ ጋር ከመኪና ጋር እየተጋፋን ነበር ሰልፉን ያካሄድ ነው። ብዙ ሰዎች ደግሞ ምን እያደረግን እንደሆነ እንኳን ምንም ግንዛቤው አልነበራቸውም። እንደ ቅብጠት ራሱ ታይቶ ነበር፣ እንደ ዘመናዊነት። ምን ሆንም ብለው ነው እነዚህ ደግሞ ሴቶች ተደፈሩና ምንድን ነው ምናምን ሲሉ የነበሩ ሰዎች አሉ። ትግላችን ገና እንደሚቀጥል ነው ይሄ ደግሞ የሚያሳየን እና ብዙ ለውጥ መምጣት አለበት። ለውጡ ግን ዛሬ እኛ ጀምረነዋል፣ እንደሚቀጥል አምናለሁ።
ይህ ጾታዊ ጥቃት የመንግስት አመራሮች ሳይቀር እየፈጸሙት ያለ በመሆኑ አሳሳቢ ያደርገዋል ያለችው ደግሞ ከሰልፉ አስተባባሪዎች አንዷ ሉዋም አለም ናት።
ጥቃትን ቶለሬት የሚያደርግ ማህበረሰብ መኖር የለበትም በሚል ያንን ግንዛቤ ለመፍጠር ነው ዛሬ እነዚህ ጥቃቶች መብዛታቸው የሚያሳየው እንደ ኖርማል ነገር ስለታየ ነው። ምክንያቱም በየቀኑ ይነገራል። ከንፈር ከመምጠጥ ያለፈ የተደረገ ነገር የለም። በህግ አካላትም ቢሆን በማህበረሰቡም ከቤት ጀምሮ ማለት ነው ሁሉም ሰው ችግር እንደሌለ ነው የሚወስደው ማለት ነው። ያንን ግማሽ ህብረተሰብ ጥሩ ካልሆነ ህብረተሰቡ በአጠቃላይ ደግሞ ጥሩ መሆን አይችልም። ስለዚህ ትክክል አይደለም፣ እንደ ኖርማል ነገር አትዩት። የማህበረሰቡ መበስበስ ስለሚያሳይ ማን ያህንን ለማስተካከል ሁላችንም አብረን መስራት አለን።
በሰልፉ ወንዶችን በመሳተፍ በሴቶች የሚደርሰው ጥቃት ኮንነውታል። ሉዋም የሴቶች ጥቃት የማህበረሰብ ጥቃት ነው ብለው ስላመኑ ነው ወንዶቹም በሰልፉ የተሳተፉት ብላለች።
የሴቶች ጥቃት ችግር የሁሉም ማህበረሰብ ችግር ስለሆነ ያንን ደግሞ ሁላችንም እኩል የሚመለከተን ነገር ስለሆነ አብረን ድምጻችንን ማሰማት ስላለብን ያንን አምነውበት ከኛ ጋር አብረውን ተሰልፈዋል። ስለዚህ ለዛ ነው አብረውን የወጡት ማለት ነው።
ይሆኖ በሚል መሪ ቃል ነው ሰልፉ የተካሄደው። ይሆኖ ይበቃል ማለት ነው። ይህ ሰልፍ ለማካሄድ ከሶስት ሳምንታት በፊት ታቅዶ የነበረ ቢሆንም የከተማዋ አስተዳደር በመከልከሉ ሳይካሄድ እንደቀረ መዘገባችን ይታወቃል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ሙልጌታ ጽብሃን ለዘገባው እናመሰግናለን። አድማጮች፣ አሁን የሳምንታዊ ስፖርት ቅንብር ነው ሰዓቱ። የፕሮግራሙ አዘጋጅና አቅራቢ ግርማቸው ከበደ የሳምንቱን አበይት የስፖርት ዜናዎች ይዞ ቀርበዋል። ስፖርት።
ሰላም፣ እንደምናመሻቸው የስፖርት ወዳጆች። በዛሬው የስፖርት ዝግጅት የሉሲዎቹ አሰልጣኝ ብርሃኑ ግዛው ጋዜጣዊ መግለጫ፣ በዓለም አትሌቲክስ የዓመቱ ምርጥ ወንድ አትሌት ምርጫ የመጨረሻ እጩዎች መታወቅ፣ ሰንበሬ ተፈሪ የአታፖ ኤርካ ዓለም አቀፍ ሀገር አቋራጭ ውድድርን ማሸነፏ፣ የኢትዮጵያ አትሌቲክስ ፌዴሬሽን የአትሌቶች ተወካይ ውልን ማቋረጡ፣ እንዲሁም የአዲስ አበባ ከተማ ዋንጫ ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። በመካከለኛውና ምስራቅ አፍሪካ ሀገራት የሴቶች እግር ኳስ ሻምፒዮና ላይ የሚሳተፈው የኢትዮጵያ ሴቶች ብሔራዊ ቡድን የዝግጅት ጊዜ እጥረት እንዳለበት ተገልጿል። አዲሱ የሉሲዎቹ አሰልጣኝ ብርሃኑ ግዛው ዛሬ በሰጡት ጋዜጣዊ መግለጫ አጋጠሙኝ ያሏቸውን ችግሮች አብራርተዋል።
እንግዲህ በዚህ የስልጠና ጊዜ አጋጠመኝ ከፍተኛው ችግር ምንድን ነው ብዬ አስባለሁ። የመጀመሪያ የተጫዋቾች በክለብ በደንብ አለመዘጋጀት አንድ፣ ሁለተኛ ነገር ደግሞ ተጫዋቾቹ ደግሞ ያው ስትራፖ ይዞ ማለትም የአንድ ሳምንት የሁለት ሳምንት እና የሶስት ሳምንት ከፍተኛ ዝግጅት የተዘጋጁትና ከውድድር ደግሞ አራት ወር የራቀ ብሔራዊ ቡድን መሆኑ ሶስቱ ነገሮች ደግሞ በደንብ አስቸጋሪ ነገር ሆኗል።
በሴካፋ የሴቶች እግር ኳስ ሻምፒዮና ሉሲዎቹ ከኬንያ፣ ዩጋንዳ እና ጅቡቲ ጋር መደልደላቸው ይታወሳል። ውድድሩ ህዳር 6 ይጀመራል። በዓለም አትሌቲክስ የአመቱ ምርጥ ወንድ አትሌት ምርጫ የመጨረሻ ዕጩዎች ታውቀዋል። የአመቱ የዓለም አትሌቲክስ ሽልማት ሊካሄድ 12 ቀናት የቀሩ ሲሆን የመጨረሻ ዕጩ የሆኑት 5 ወንድ አትሌቶች ተለይተዋል። በዴንማርክ አርሁስ የዓለም ሀገር አቋራጭ አሸናፊው በ10000 ሜትር የዓለም ሻምፒዮኑና በ5000 ሜትር የዳይመንድ ሊግ ፍጻሜ ባለድሉ ዩጋንዳዊው ጆሹዋ ቼፕቴጊ እንዲሁም በለንደን ማራቶን የቦታውን ክብረ ወሰን የሰበረውና ማራቶንን ከሁለት ሰዓት በታች የሮጠ የመጀመሪያው አትሌት የሆነው ኬንያዊው ኤሊዩድ ኪፕቾጌ ከአፍሪካ የመጨረሻ ዕጩ ውስጥ የገቡ አትሌቶች ሆነዋል። የዩናይትድ ስቴትስ 2 አትሌቶችም ሽልማቱን ለማግኘት የመጨረሻ ድምጽ ይጠብቃሉ። በምርኩዝ ላይ የዓለም ሻምፒዮን የዩናይትድ ስቴትስ ብሔራዊ ሻምፒዮንና በአመቱ ከተወዳደረባቸው 17 ውድድሮች 12ቱን ያሸነፈው ሳም ኬንድሪክስ እንዲሁም በ100 ሜትርና 200 ሜትር የዳይመንድ ሊግ ፍጻሜ ባለድሉና በ200 ሜትር የዓለም ሻምፒዮኑ ኖሃ ላይልስ ከእጩዎቹ መካከል ናቸው። በ400 ሜትር መሰናክል የዓለም ሻምፒዮኑ እንዲሁም በአውሮፓውያኑ አቆጣጠር በ2019 ዓ.ም ባደረጋቸው ሁሉም ውድድሮች ያልተሸነፈው ኖርዌያዊው ካርስተን ዋርሆልምም የዓለም አትሌቲክስ የአመቱ ምርጥ ወንድ አትሌት ለመሆን ድምጽ ይጠብቃል። በዓለም አትሌቲክስ ሻምፒዮናው በ5000 ሜትር የብር ሜዳሊያ ያገኘው ሰለሞን ባረጋ፣ በ3000 ሜትር መሰናክል የብር ሜዳሊያ አሸናፊው ለሜቻ ግርማና በመላው አፍሪካ ጨዋታዎች በ1500 ሜትር የነሐስ ሜዳሊያ ያሸነፈችው ለምለም ኃይሉ ደግሞ ለወጣቶች የሚሰጠውን የተስፈኛ ኮከብ ሽልማት ለማግኘት ይፎካከራሉ። ሰንበሬ ተፈሪ የአታፖ ኤርካ ዓለም አቀፍ ሀገር አቋራጭ ውድድርን አሸንፋለች። 8 ኪሎ ሜትር በሸፈነውና አራዙሮች ባሉት የሴቶቹ ሀገር አቋራጭ ውድድር ሰንበሬ ሶስተኛውና 2 ኪሎ ሜትር ርዝመት ያለው ወሳኝ ዙር ላይ መሪነቱን የያዘች ሲሆን 1.3 ኪሎ ሜትር ሲቀረው ደግሞ ከተከታዮቿ የ15 ሜትር ልዩነት ፈጥራለች። ሰንበሬ ርቀቱን በ25 ደቂቃ 38 ሰከንድ ቀድማ ጨርሳለች። ዘነቡ ፍቃዱ ደግሞ ሶስተኛ ወጥታለች። ሰንበሬ ለአራት ጊዜ በተሳተፈችበት በስፔን ቡርሆስ በተደረገው በዚህ አገር አቋራጭ ውድድር ለአራተኛ ተከታታይ ጊዜ ድል አድርጋለች። ይህን ውድድር በተከታታይ በብዛት ያሸነፈው ለአምስት ተከታታይ ዓመታት ሪባኑን ቀድሞ የበጠሰው ሌላኛው ኢትዮጵያዊ ኢማና መርጋ ነው። ስፔናዊው ዋሲም ኡማይዝ ባሸነፈበት በወንዶች ውድድር ኤርትራዊው አሮን ክፍሌ አራተኛ ወጥቷል። በቻይና ናንቻንግ ማራቶንም ኢትዮጵያውያን አትሌቶች ድል ቀንቷቸዋል። መልካም ግዛው፣ በቀሉ በጂና ጋዲሴ ነጋሳ ከአንደኛ እስከ ሶስተኛ ወጥተዋል። በወንዶቹ ውድድር ደግሞ ኬንያዊው ስቴፈን ኪፕሊሞ ሲያሸንፍ ኢትዮጵያዊው ታደሰ ተመቻቹ ሶስተኛ ወጥቷል። የኢትዮጵያ አትሌቲክስ ፌዴሬሽን ውሳኔውን ያላከበሩ የአትሌቶች ተወካይን ውል ማቋረጡን አስታውቋል። በመስከረም ወር መጨረሻ በካታር ዶሃ በተካሄደው የዓለም አትሌቲክስ ሻምፒዮና ላይ በማራቶን የተወዳደሩ አትሌቶች ከሶስት ወራት የማገገሚያ ጊዜ ቀድመው ምንም ውድድር እንዳያደርጉ ፌዴሬሽኑ በወቅቱ ውሳኔ ማስተላለፉ ይታወቃል። ይህንን ውሳኔ በሚጥሱ አካላት ላይ ደግሞ ፌዴሬሽኑ እርምጃ ወስዳለው ማለቱም ይታወሳል። ሩቱ ያጋ ከዓለም አትሌቲክስ ሻምፒዮና የማራቶን ውድድር ከ36 ቀናት በኋላ እንዲሁም ሌሊሳ ዲሳሳ ደግሞ ከዶሃው የዓለም ሻምፒዮናነት ድል 26 ቀናት በኋላ ከሳምንት በፊት በኒውዮርክ ማራቶን ሮጠዋል። የኤሊት ስፖርት ማኔጅመንት ኢንተርናሽናል ስራ አስኪያጅና ከኢትዮጵያ የአትሌት ተወካዮች አንዱ የሆኑት ሁሴን ማኪ ውሳኔውን በመተላለፍ አትሌቶቻቸውን በኒውዮርክ ማራቶን አሳትፈው የአሰራር ጥሰት ፈጽመዋል በሚል የኢትዮጵያ አትሌቲክስ ፌዴሬሽን በተወካዩ ላይ የውል ማቋረጥ እርምጃ መውሰዱን ዛሬ በጽሁፍ ባወጣው መግለጫ አስታውቋል። በዚህም መሰረት ፌዴሬሽኑ ውሳኔውን የማይቀይር ከሆነ ከሩቲና ሌሊሳ በተጨማሪ ሰለሞን ባረጋ፣ ሳሙኤል ተፈራና ህይወት አያሌው ከአትሌቶች ተወካያቸው ጋር ያላቸውን የስራ ግንኙነት ማቋረጥ አለባቸው። ይህንን የማያደርጉ ከሆነ ከፌዴሬሽኑ ምንም አይነት አገልግሎት አያገኙም። ሞቅ ባለ ስሜት በተጀመረው የአዲስ አበባ ከተማ ዋንጫ ተጋባዥ ክለቦች ድል ቀንቷቸዋል። 8 ቡድኖች በሁለት ምድቦች ተከፍለው የሚፋለሙበት የአዲስ አበባ ከተማ ዋንጫ ባለፈው ቅዳሜ ሲጀመር በመክፈቻው ጨዋታ ባህር ዳር ከተማ ወልቂጤ ከተማን 1-0 አሸንፏል። መከላከያ ደግሞ ቅዱስ ጊዮርጊስን 2-1 ረቷል። ከጨዋታዎች በፊትና በጨዋታዎች መሃል ሰላም አዲስ አበባና ኢትዮጵያ የሚሉ ሙዚቃዎችና መልእክቶች እየተላለፉበት የሚገኘው ውድድር ትላንት ሲቀጥል ወልዋሎ አዲግራት ዩኒቨርሲቲ ኢትዮ ኤሌክትሪክን 1-0 ረቷል። ከ16 ዓመታት በኋላ በድጋሚ ኢትዮጵያ ቡናን ለማሰልጠን ከዩናይትድ ስቴትስ ወደ ኢትዮጵያ የተመለሰው ካሳይ አራጌ የመጀመሪያ የነጥብ ጨዋታውን አድርጓል። ተጋባዡ ሰበታ ኢትዮጵያ ቡናን 1-0 አሸንፏል። የአዲስ አበባ ከተማ ዋንጫ ሁለተኛ የምድብ ጨዋታዎች ረቡዕና ሐሙስ ሲቀጥሉ በምድብ አንድ መከላከያ ከባህር ዳር፣ ቅዱስ ጊዮርጊስ ከወልቂጤ፣ በምድብ ሁለት ደግሞ ወልዋሎ ከሰበታ ኢትዮጵያ ቡና ከኤሌክትሪክ ይጫወታሉ። በአዲስ አበባ ከተማ ዋንጫ የጨዋታ ኮከብ የሚሆኑ ተጫዋቾች 10 ሺህ ብር ሽልማት ያገኛሉ። በሌሎች ውድድሮች ደግሞ 6 ቡድኖች በተሳተፉበት በአዳማ ከተማ ዋንጫ ዛሬ በተደረጉ ጨዋታዎች ሀዲያ ሆሳዕና ጅማ አባጅፋርን 2-1 ሲያሸንፍ፣ ሐዋሳ ከተማ ድሬዳዋ ከተማን 1-0 ረቷል። በውጤቶቹ መሰረት ፋሲል ከነማ፣ አዳማ ከተማ፣ ሀዲያ ሆሳዕናና ሐዋሳ ከተማ ወደ ግማሽ ፍጻሜ አልፈዋል። በትግራይ ዋንጫ የዛሬ ጨዋታ ደግሞ ስሁል ሽረ ከሶሎዳ አድዋ ባዶ ለባዶ ተለያይተዋል። በአውሮፓ እግር ኳስ ውስጥ ያለው ዘረኝነት ከሳምንት ሳምንት መነጋገሪያ መሆኑን ቀጥሏል። ከሳምንት በፊት በጣሊያን ሴሪያ ማሪዮ ባሎቴሊ በደጋፊዎች የዘረኝነት ጥቃት ደርሶበት ነበር። ሜዳ ጥሎ ከወጣ በኋላ በቡድን አጋሮቹ ድጋፍና ልመና ወደ ሜዳ ተመልሷል። በዚህ ሳምንት የዘረኝነት ጥቃቱ ሰለባ የሆነው ደግሞ የዩክሬኑ ሻክታር ዶኔስክ ተጫዋች ታይሰን ነው። ታይሰን በጥቁር የቆዳ ቀለሙ ምክንያት በተጋጣሚው ዳይናሞ ኬቭ ደጋፊዎች የዘረኝነት ስድብ ተሰድቧል። ለዘረኝነት ስድብ ምላሽ በመስጠቱና ኳስ ወደ ተጋጣሚ ደጋፊዎች በመጠለዙ በቀይ ካርድ ከሜዳ ተሰናብቷል። በዚህም ከሌላኛው የጥቃት ሰለባ ብራዚላዊው ዴንቲኒሆ ጋር እንባቸውን እያዘሩ ሜዳውን ለቀው ወጥተዋል። ምንም እንኳን ጨዋታው ከአምስት ደቂቃ በኋላ እንደገና ቢጀመርም ዳኛው በ77ኛው ደቂቃ አቋርጠውት ነበር። ታይሰን ከጨዋታው በኋላ በማህበራዊ ድረገጾች ባሰፈረው አስተያየት ለቅሶውን የረዳት የለሽነት እንባ ሲል ገልጾታል። የቆዳ ቀለሜን እወደዋለሁ፣ ለቀለሜና ለፍቅር እፋለማለሁ። እንዲህ አይነት ኢሰብአዊና አስቀያሚ ድርጊትን ተቃውሜ መናገሬንም አላቆምም ብሏል ታይሰን። የዛሬ የስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሁንላችሁ።
የወልዲያ ዩኒቨርሲቲውን ወደ ተረጋጋ የመማር ማስተማር ሂደት ለመመለስ ጥረት እያደረጉ መሆናቸውን ዩኒቨርሲቲው አስታወቀ። ተማሪዎች በጸጥታ ኃይሎች ታፍነው ተወስደዋል የሚል ክስ በማህበራዊ ገጾች እየተስተጋባ መሆኑን አስመልክቶ የአሜሪካ ድምፅ ለፖሊስ ላቀረበው ጥያቄ የሰሜን ወሎ ዞን ፖሊስ በጥፋት ከተጠረጠሩና በእስር ከሚገኙ በስተቀር አንድም ታፍኖ የተወሰደ የለም ብሏል። መስፍን አራጌ ዝርዝር አለው።
ወልዲያ ዛሬ በሁለት አብይ ጉዳዮች ተወጥራ ነው ያለችው። ከተማዋን ባጥለቀለቀው የበረሃ አንበጣና ሰሞናዊውን ግጭት ተከትሎ በወልዲያ ዩኒቨርሲቲ በተፈጠረው አለመረጋጋት የአንበጣውን መንጋ በተለመደው ባህላዊ ዘዴ ከአካባቢው ማባረር ተችሏል። ወልዲያ ዩኒቨርሲቲ ግን የተለመደውን የመማር ማስተማር ተግባሩን መከወን አልቻለም። በግጭቱ ጉዳት ደርሶባቸው የሕክምና ድጋፍ የሚደረግላቸውን ተማሪዎች ለማናገር ወደ ወልዲያ አጠቃላይ ሆስፒታል ሄጄ ነበር። አንዳንድ አስተማሚ ተማሪዎች ዘገባው የሚፈይድልን ነገር የለም በሚል አስተያየት ለመስጠት ፈቃደኛ አልሆኑም። አንድ ጉዳት የደረሰበት ተማሪ ግን ጥቃቱ እየተፈጸሙ ብሔርን መሰረት አድርጎ ነው ሲል ተናግሯል።
ማታ ወደ አንድ ሰዓት ምናምን ስፔስ ወጥቼ ከስፔስ ስመልስ ደግሞ ከልጆቹ ወደ አስር ምናምን ይሆናሉ ስፔስ ይዛ የተማሩበት ቦታ። ከዛ እኔ ስመልስ ከመንገድ ላይ ተገናኘ ከነሱ ጋር ማለት ነው። አንዱ ደግሞ በጀርባ በኩል እየተመጣ ከዛ እኔ ሲወርቅ እነሱ ትቶኝ ሄደኝ። ከእኔ ጋር የነበረው ደግሞ እሱ እየቀጠቀጡ እዛ ወደ ጫካ ወሰዱት።
ተማሪዎች
ናቸው?
አዎ። ይታወቃሉ?
አይታወቅም፣ ግን ግቢ ውስጥ ነው።
ግጭቱ ሲነሳ ብሔር ተኮር አልነበረም ያሉት የሰሜን ወሎ ዞን ፖሊስ መምሪያ ኃላፊ ኮማንደር ሀብታሙ ሲሳይ በተለይ መረጋጋትን የሚጠሉ ኃይላት ስለሞቱት ሰዎች ከማዘን ይልቅ ብሔራቸውን በማንሳት ድብቅ ዓላማቸውን ለማስፈጸም የሚያደርጉት ጥረት ነው ሲሉ ይወቅሳሉ።
መጀመሪያ ብሔር ተኮር አልነበረም የነበረው ግጭት፣ ከዛ በኋላ ነው ወደ ብሔር ተኮር የዞረውና ግጭቱ ሊነሳ የቻለው ማለት ነው። በዚህ መሀል ላይ ለአሁን ሰው ሞተ አይደለም፣ አንድ ሰው ከሞተ ቀጥታ ወደ ብሔር ነው፣ ወደ ማንነቱ፣ ወደ ስሙ መጠሪያው በሰውነቱ ሳይሆን ሰው ሞተ ሳይሆን እየተባለ ያለው ይሄ ብሔር ሞተ፣ ይሄ ብሔር ሞተ፣ ይሄ ብሔር ሞተ የሚል ነው። እነዚህ ነገሮች ደግሞ ችግሮችን እያባባሱትና ወደ ቀውስ እያመጣ ያለበት ሁኔታ ነው ያለው። ማሰብ ያለብን ሰው ሲሞት ሰው ሞተ የሚለውን አስተሳሰብ ነው እንጂ ወደ ሌላ ነገር ወደ ተቀጥላ ኋላ በመጣ የማንነት ወይም የብሔር ስም አይደለም መሰረት ያለበት።
ወልዲያ ዩኒቨርሲቲ የአካዳሚክ ፕሮግራሞች ኦፊሰር አቶ ሳሙኤል ንጋቴ በዚሁ ላይ አስተያየታቸውን እንዲሰጡኝ ጠይቄያቸው ነበር።
በጣም የሚያሳዝኑ የተለያዩ መግለጫዎች እያየ ነው። ብዙ አክቲቪስቶች ችግሩ ከተፈጠረበት ሰዓት ጀምሮ የሚለቀቁ ብዙ ነገሮች አሉ። በጣም የሚያሳዝን ነው። ሚች ሀገር ብትፈርስ የሚጠቀም አካል ያለ እስኪመስል ድረስ ችን ሀገር እዚህ ግቢ ላይ የሚፈጠረው ችግር በግቢው ተወስኖ የሚቀራለ ወደ ሌሎች የሀገሪቱ ክፍል እንዲዛምትና በተለያዩ አካባቢዎች ተማሳይ ችግሮች እንዲነሱ ያው ሌት ተቀን ተግተው የሚሰሩ ብዙ አካላቶች አሉ። የተለያዩ ሀገሮች ላይ የነበሩ በግጭት ጊዜ የታዩ ምስሎች ለምሳሌ ለምሳሌ ከህንድ ሀገር ከደቡብ አፍሪካ የተወሰዱ ምስሎች ሁሉ እየተለቀቁ ያያያናቸው ነው። እዚህ ዩኒቨርሲቲ ላይ ሁሉ እንደተደረጉ ተደርጎ በሌላ ሀገር የተከሰቱ የጸጥታ ችግሮች ላይ የተነሱ ፎቶዎችን በመውሰድ በማህበራዊ ሚዲያ በጣም በስፋት እየተሰራጨ ነው ያለው።
የወልዲያ ጠቅላላ ሆስፒታል ሜዲካል ዳይሬክተር ዶክተር ተስፋዬ ሞላው ስለ ተማሪዎቹ የህክምና አሰጣጥ ይሄን ብለዋል።
ያው ጠቅላላ የተጎዱ ተማሪዎች 15 ናቸው። ከ15ቱ መጀመሪያ ላይ እንደመጡ ሞቶ የመጡ ሁለት አሉን። አንደኛው እዚህ ከደረሰ በኋላ ነው የሞተው። አንደኛው ደግሞ ሞቶ የመጣ ነው። ከሌላ 13 ተማሪዎች አሉ። ከ13 ተማሪዎች ውስጥ ግን አንደኛው ነው ከፍተኛ ጉዳት የነበረው። እሱም አሁን በተደረገለት ህክምና በጥሩ ጤንነት ይገኛል። ሌሎቹ ተማሪዎች ግን የነበራቸው የጉዳት መጠነኛ ሲሆን ታክመው ወዲያው መውጣት የሚችሉ የነበረ ቢሆንም ነገር ግን ዩኒቨርሲቲው ላይ ያለው መረጋጋት አስቸጋሪ ስለነበረ እሱ እስከሚስተካከል ለአንድ ቀን ሆስፒታል አሳድረናቸዋል። ካሳደርነው በኋላ ዛሬ ረፋድ አካባቢ 5 ሰዓት አካባቢ ላይ ወደ ቤታቸው እንዲሄዱ አድርገናል። ወደ ዩኒቨርሲቲ እንዲመለሱ አድርገናል። አንድ ሁለት ተማሪዎች ደግሞ ተጨማሪ ህክምና ስለሚያስፈልጋቸው ህክምናቸውን እስከሚጨርሱ እዚሁ እየተከታተልናቸው እንገኛለን።
ዛሬም ዩኒቨርሲቲው ያለመረጋጋት ሁኔታዎች ተስተውለውበት ነበር።
ዛሬ ከሀገር ሽማግሌዎች ከሃይማኖት አባቶች ጋር ውይይት አካሂደዋል። ከኦሮሞ ተማሪዎች ጋር ይህ ውይይት ስኬታማ አልነበረም። ምክንያቱም እኛ እንሄዳለን ወደ ቤተሰቦቻችን እንቀላቀላለን እንጂ እዚያን ቆይም የሚል ነበር። የሃይማኖት አባቶችም አስፈላጊውን ጥረት አድርገዋል እነሱን ለማርገብ፣ ለጊዜው አልተሳካም ውይይቱ። ከዚህ ጋር በተያያዙ ከምሳ በኋላ መልስ የሆነ ግርግር ነበር። ይሄ ግርግር ላይ ምንም አይነት ያደረሰው ጉዳት የለም። ምንም አይነት ቀላልም ሆነ ከባድ የደረሰ ጉዳት የለም። በወቅቱ የጸጥታ ኃይል ችግሩን በቦታው በመድረስ ተቋቁሞታል፣ ተቆጣጥሮታል።
ሳሳት አካባቢ ተማሪዎች መካከል መንጫጫት ነገሮች ነበሩ። ተማሪዎች ይሯሯጡ ነበረ ግቢ ውስጥ። ያው ያን ያክል በጉዳት ደረጃ ተማሪዎች ላይ የደረሰ ጉዳት ባይኖርም የጸጥታ አካላቶች በመከላከያ ሰራዊትና የፌዴራል ፖሊስ በዶርማቸው አካባቢ በመሄድ እንዲህ አንዳንድ ችግር ለመፍጠር ሲንቀሳቀሱ የነበሩ ተማሪዎችን በማረጋጋት ሂደት ያው አሁንም እዛ ዶርም አካባቢ ነበር የመጣሁት። ተማሪዎች የደረሰ ጉዳት ባይኖርም የተወሰኑ ጫጫታዎች ነበሩ። ነገር ግን አሁን ያው እየሰማችሁት እንዳሉ እናንተም ያው መረጋጋት አለ። ተማሪዎች በየዶርማቸው ነው ያሉት።
ዛሬ የተወሰኑ ተማሪዎችን ለማናገር ጥረት አድርገን ነበረ። ሆስፒታል ሄደን ጉዳቱ የደረሰብን ብሔራችንን መሰረት አድርጎ ነው የሚል አስተያየት አላቸውና ስለዚህ ጉዳይ የሰማችሁት ነገር አለ?
በአጠቃላይ ችግሩ እንዴት ነበር አነሳሱ ምክንያቱ የሚሉትን ነገሮች የሚመለከታቸው የጸጥታ አካላት ከሆነ በማጣራት ላይ ነው ያለ ነው። ኳስ አይተው ልጆች ከወጡ በኋላ በመካከላቸው በተፈጠረ አለመግባባት ችግሩ ተፈጠረ የሚል መረጃ ነው ያለን። በሂደት ያው ወደፊት አጣርተን እንደርስበትን የምናሳውቅ ቢሆንም ያው ከብሔር ጋር ነው እኛ ሀገር ሁሉ ነገር የሚያያዘው። በአሁኑ ሰዓት አበበና ጫላ የሚባሉ ሁለት ተማሪዎች ቢጣሉ አበበና ጫላ ተጣሉ ሳይሆን አበበ አማራ ከሆነ ጫላ ኦሮሞ ከሆነ አማራና ኦሮሞ ተጣሉ ነው የሚባለው። አበበና ገብረ እግዚአብሔር ቢጣሉ አማራና ትግሬ ተጣሉ ነው የሚባለው። ሁሉ ነገር በብሔር የሚመነዘርበት ጊዜ ላይ ስለሆነ ያለ ነው። ይህም ከብሔር ጋር ቢያያዝ ብዙ የሚያስገርም አይደለም። ነገር ግን ያው የማጣራት የሚጠይቅ ነው ራሱ። ከሁሉም ብሔር የተጎዱ ተማሪዎች አሉ። የቆሰሉ ተማሪዎችም ከተለያዩ ክልል የመጡ ተማሪዎች ናቸው። ስለዚህ በቀጥታ ያው የግጭቱ ዕለት ጀምሮ የብሔር መልክ በማስያዝ ነው ሲራገም የነበረው ወሬው። ግጭቱ የብሔር ነው ለማለት የሚያስደፍር አይደለም እና እንደው መረጃውን አጣርተን ብናሳውቅ ነው የሚሻለው።
አንዳንድ ተማሪዎች ታፍነው የተወሰዱ ተማሪዎች አሉ የሚል ቅሬታ ያሰማሉ። በዚህ ጉዳይ ኮማንደር ሀብታሙ ሲመልሱ
ምንም አይነት የታፈነ ተማሪ የለም። በዚህ ከወንጀል ድርጊቱ ጋር ተሳትፈዋል፣ አስተባብረዋል የተባሉ የተጠረጠሩ በወንጀል ድርጊት የተጠረጠሩ ሰዎች ብቻ ተማሪዎች ታስረዋል። ከውስጥ ከነበሩት መካከል ታሰሩ አሉ እንጂ የታፈነ የለም፣ ስም የለም። በግልጽ የታሰሩት ሰዎችም በፖሊስ ጣቢያ ነው ታስረው የሚገኙት። ከዛ ውጭ ግን ታፍኗል የሚል አካል ካለ ማን የሚለውን በስም ቢጠቅሱት ማጣራት የሚቻልበት ሁኔታ አለ።
በወንጀል ድርጊት ተሳትፈዋል ተብሎ የተጠረጠሩ 13 ሰዎች በቁጥጥር ስር መዋላቸውን ኮማንደሩ ዛሬ ገልጸዋል። በደረሰው ሞትና ጉዳት የተሰማቸውን ሀዘን የገለጹት የወልዲያ ከተማ ከንቲባ አቶ መሐመድ ያሲን በበኩላቸው የከተማዋ ነዋሪ ተጎጂዎችን ወደ ሆስፒታል በመምጣት በምግብ በአልባሳትና በገንዘብ ላደረገው ድጋፍ ምስጋናቸውን ገልጸዋል። ድርጊቱ የከተማዋን የክልሉን ህዝብ ብሎም ኢትዮጵያን የማይወክል በመሆኑ ነገ በሰላማዊ ሰልፍ ድርጊቱን ለማውገዝ መዘጋጀቱን ጠቁመዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከወልዲያ።
አድማጮች፣ አሁን የዜና ማጠቃለያ እናሰማለን። በወልዲያ ዩኒቨርሲቲ ተማሪዎች ላይ የተፈጸመው ግድያ ስልጣን በአቋራጭ መንገድ ለመያዝ በሚፈልጉ ሰዎች የተደገፈ ክፉ አድራጎት ነው ሲል የኦሮሞ ፌዴራላዊ መንግስት ኮነነ። የትኛውም የሀገሪቱ ክፍል ለዚህ አስከፊ ድርጊት አጸፋ እንዳይፈጸም ተማጸነ። የድርጅቱ የስራ አስፈጻሚ ኮሚቴ አባል አቶ ጥሩነህ ገሞታ በድርጊቱ ወደ ነበሩበት የስልጣን ዘመን ለመመለስ ያለው አካላት እጅ አለበት ብለው እንደሚያምኑ ተናግረዋል። በፓሪስና ሌሎች በርካታ የፈረንሳይ ከተሞች በሺዎች የሚቆጠሩ ሙስሊም ጠል ድርጊቶችን በመቃወም አደባባይ ወጡ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እሳቸውን ኢላማ ባደረገው የምርመራ ሂደት ላይ ትላንት እሁድ አዲስ የቃላት ጥቃት ከፍተዋል። አሳፋሪ ነው ብለውታል። ዲሞክራቶች ሪፑብሊካውያን የጠይቋቸው የሚፈልጉ ምስክሮችን እያገደቡ ነው ሲሉ አማረዋል። የተባበሩት መንግስታት ድርጅት የኢራቅ እርዳታ ተልእኮ መንግስት ለተቃውሞ የሚሰጣቸው ምላሽ ፈጣንና ተጨባጭ ውጤት ያለው መሆን አለበት ሲል ትላንት አስጠንቅቋል። ለአንዳንድ የተቃዋሚዎች ጥያቄዎች ምላሽ ሊሆን የሚችል ፍኖተ ካርታ ለማቅረብ ፍላጎቱን ገልጿል። ተቃውሞ የተነሳው ባለፈው ጥቅምት ወር ነው። እንደ አውሮፓ አቆጣጠር ካለፈው ጥቅምት አንድ አንስቶ የታሰሩት ሁሉ በአንድ ሳምንት ውስጥ እንዲፈቱ በተቃዋሚዎች ላይ ከሚገባው በላይ ኃይል የተጠቀሙት ለፍርድ እንዲቀርቡ የሚደረገው ጥረት እንዲፋጠን የሚጠይቅ መግለጫ የተባበሩት መንግስታት ድርጅት ጽህፈት ቤት አውጥቷል።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በሃዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናገድናችሁ አሉላ ከበደና
አዳጅ ብሳየንን
ከአቀናባሪያችን ንጉሥ ታምሬና ከተተኪው ስርጭት መሐንዲስ እንዲሁም ከጥረኛ ዋና አዘጋጅ ሰለሞን አባተና ከተቀሩ ባልደረቦቻችን